ለጥያቄው መልስ ሰሞኑን ስናጣውቁ እንደተነበት ነው ቋንቋና የጎሳ ማንነትን መሰረት አድርጎ በኢትዮጵያ የተዘረጋው ፌዴራሊዝም ስርዓት ወደ እርስ በርስ ግጭት ያመራል አገሪቱ እንድትበተንም ያደርጋል ሲሉ ስጋታቸውን የሚገልጹ በርካቶች ናቸው። አገሪቱ ውስጥ የማንነት ጥያቄ ያለ የሚሉ ወገኖች ደግሞ የፌዴራል ስርዓቱ ማንነትን መሰረት ማድረጉን ይደግፋሉ። ሰሞኑን እንደሚዘገበው እስካሁን የቋንቋን ወይም የጎሳን ማንነት መሰረት አድርገው ያልተካለሉ ብሔረሰቦች በክልል ደረጃ እንዋቀር የሚል ጥያቄ ያቀረቡ ናቸው። ለመሆኑ የሀገሪቱን አንድነት አስጠብቆ የህዝቦቿን መብቶች የሚያስከብር ፌዴራል ስርዓት ላይ እንዴት ይደረሳል የሚሉትን ጨምሮ ለአድማጮች ጥያቄዎች መልስ የሚሰጡ ሁለት ምሁራን ጋብዘናል። ዶክተር አስናቀ ከፋለ በአዲስ አበባ ዩኒቨርሲቲ ፖለቲካ ሳይንስ እና የዓለም አቀፍ ግንኙነት መምህር፣ ዶክተር ኢታና ሀብቴ በኦቨርሊ ኦሃዮ ኮሌጅ የአፍሪካ ታሪክ መምህር ናቸው። የፕሮግራሙ አዘጋጅና አቅራቢ ትስታ ብላቸው።
በጣም ነው የማመሰግናችሁ ዶክተር አስናቀ ከፋለ ከአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ እና ዓለም አቀፍ ግንኙነት መምህር፣ ዶክተር ኢታና ሀብቴ በኦሃዮ ኦበርሊን ኮሌጅ የአፍሪካ ታሪክ መምህር፣ ቋንቋና የጎሳ ማንነትን መሰረት ያደረገ ፌደራሊዝም ላይ ነው የምንወያየው። በአድማጮቼ ስም አመሰግናለሁ ሁለታችሁንም። እሺ፣ መጀመሪያ እስቲ አሁን ሰሞኑን ያለውን በዚሁ በክልል ምስረታ ጉዳይ ሲዳማ ውስጥ የሚካሄደውን ግጭትና አመጽ በተመለከተ አመለካከታችሁን ልውሰድ። ከትላንት ጀምሮ አሁን እንግዲህ ወደ 11 ሰው ሞቷል፣ ንብረት ወድሟል፣ የመንግስት መስሪያ ቤቶች ተቃጥለዋል፣ የሲዳማ ተወላጆች ያልሆኑ ሰዎች ንብረታቸው እየወደመ ነው በእሳት ቃጠሎ። የምርጫ ቦርድ ደግሞ 5 ወር ስጡኝ ህዝበ ውሳኔውን እስከማካሄድ ብሎ ሮብ ለታ ጥያቄ አቅርቦ ነበረ። ነገር ግን በወጣቶች የሚመራው ተቃውሞ በሲዳማ ከተሞች ወደ አመጽ ተለውጧልና በዚህ ላይ እስቲ አመለካከታችሁን ልውሰድ። አስቀድሜ ዶክተር አስናቀ፣
ይህ መቼም አሁን ዜናውን ከአንቺ የሰማሁት ግጭትና ሁከት እንደነበረ ትናንትና ከአንዳንድ ዜና ማሰራጫዎች ሰምቻለሁኝ። እንዲህ መሆን ያለበት አልመሰለኝም። የዚህ የክልል ጥያቄው የተብላላ ነው፣ ለብዙ ጊዜ የተነሳ ነው። አሁን ወደነ ምርጫ ቦርድ ሚኒስቴር ሰጠኝ የሚል ጥያቄ ነው ያቀረበው። የህዝበ ውሳኔ ጥያቄ እንግዲህ በ5 ወር ውስጥ ህዝበ ውሳኔ ከተካሄደ በኋላ ውጤቱ ይፋ ሆኖ የክልል ምስረታው ተግባራዊ ይሆናል ተብሎ ነው የሚታሰበው እና የክልል ምስረታ ጥያቄ እንግዲህ በህገ መንግስቱ የተፈቀደ ነው። ጥያቄውን የሚያነሱ የተለያዩ የህብረተሰብ ክፍሎች አሉ፣ የፖለቲካ እንቅስቃሴዎች አሉ። በሲዳማ ብቻ ሳይሆን አሁን በሌሎችም በተለይ በደቡብ ክልል የክልል ምስረታ ጥያቄ ወደ ሁከትና ወደ ብጥብጥ ወደ ሰው ህይወት መጥፋት ማምራት አለበት አይመስለኝም። በጣም ያሳዝናል። ህግና ስርዓቱ ተከትሎ የሚሄዱ ነገር አስፈላጊ የሚሆን ይመስለኝ።
ዶክተር ኢታና እንግዲህ ተመሳሳይ ጥያቄ ነው የማቀርብሎት።
እሺ ትዝታ፣ አመሰግናለሁ። በመጀመሪያ ለጠፋው ህይወት ለሲዳማ ወንድምና እህቶቻችን የጠፋውን ህይወት የተሰማኝን ሐዘን መግለጽ እወዳለሁ። በእውነቱ ከሆነ በዚህ ሰዓት አንድም ህይወት በዚህ ጉዳይ ላይ መጥፋት አልነበረበትም። ስለዚህ በጣም ነው ያዘንኩት፣ በጣም ነው የሚያሳዝነው። እንግዲህ የሲዳማ ህዝብ ይሄንን የራስ ገዝ ወይ ደግሞ ራስን የማስተዳደር የክልልነት ጥያቄ ማቅረብ ከጀመረ ዘመናት ተቆጥረዋል። ብዙ ዘመን የታገለበት ጉዳይ ነው። በዚሁ ሁኔታ እንግዲህ በተለያዩ የመንግስት እርምጃዎች ጥያቄው ወደኋላ እየተገፋ እየተንከባለለ ዛሬ የደረሰበት ሁኔታ ነው ያለው። ስለዚህ ህዝቡ ውስጥ በጣም የጠለቀ ቁስል እንዳለ ይታወቃል። በነገራችን ላይ ይሄ ጥያቄ ህገ መንግስታዊ ጥያቄ ነው፣ ህገ መንግስቱ የሚፈቅደው ጥያቄ ነው። ህገ መንግስቱ ላይ ተመስርቶ የዞኑ ህዝብ ለምክር ቤት ያስገባው ጥያቄ ተቀባይነት አግኝቶ ጸድቆ ወደ ምርጫ ቦርድ ከሄደ 1 አመት አስቆጥሯል። በዚህ 1 አመት ውስጥ ምርጫ ቦርድ ምንም አይነት መልስ መስጠት አልቻለም። መልስ መስጠት አለመቻል ብቻ ሳይሆን ባለፉት ሳምንታት አንድ መድረክ አዘጋጅቶ ምርጫ ቦርድ የፖለቲካ አቋም የመያዝ አዝማሚያ የሚያሳይ አይነት መድረክ ይዟል። ምርጫ ቦርድ የህብረ ብሔራዊ ፌዴራሊዝምን አመለካከት የሚቃወሙ ምሁራንን ሰብስቦ ህዝቡ ላይ የማይገባ ኮመንቶች እንዲሰጡ ተደርጓል። በተጨማሪ ጠቅላይ ሚኒስትሩ የማይገባ ኮመንትና ዛቻ ፓርላማ ላይ አቅርበዋል። እነኚህ ሁሉ ምክንያቶች ተደማምረው ህዝቡን ወደማይገባ እርምጃ እንደገፉት ይገባኛል። ሆኖም ግን እዚህ ደረጃ ላይ ተደርሶ አንድም ህይወት መጥፋት ባለበት ሰዓት ይሄ መድረሱ በጣም የሚያሳዝነው። አሁንም ደግሞ ተጨማሪ ህይወት እንዳይጠፋ ተጨማሪ ንብረት እንዳይጠፋ መንግስትም እጁን እንዲሰበስብ ህዝቡም መፍቱን ወደ ኋላ በህጋዊ መንገዱ መጥፋት እንዲቀጥልበት ብዬ ነው የምለው። ነገር ግን ምርጫ ቦርድ 5 ወር ይሰጠኝ ያለው ባለፈው አንድ አመት ውስጥ ይሄንን ነገር ቢናገር ኖሮ ይሄ ዛሬ የጠፋው ይሄ የሰው ህይወት የጠፋው ንብረት ባልጠፋ ነበረ። ምርጫ ቦርድ እንደሰማችሁት ከዚህ በፊት አቅም አንሶኛል፣ በአቅም ማነት ምክንያት ምንም ነገር ማድረግ አልቻልኩም አለ። ከዛ ቀጥሎ ደግሞ ምሁራንም ተስቦ እንዳውም የማይገባ ጥያቄ ነው የሚል አይነት አዝማሚያ ሰብሳቢዋን ጨምሮ እንደዚህ አይነት ሀሳብ ሰጡ። በጊዜ ይሄ ነገር ቢነገር ኖሮ ህዝቡ እዚህ ውስጥ አይገባም ነበረ፣ መንግስትም ይህንን እርምጃ ወደ መውሰድ አይገባም ነበረ። ምክንያቱም ህዝቡ መስ ሲያጣ ሰልፍ ወጣ፣ 2-3 ጊዜ ሰልፍ ወጣ። ብዙ ጊዜ ህዝቡ በጣም በጨዋነት በጣም በትዕግስት ጠበቀ። ህዝቡ ከመንግስትና ከምርጫ ቦርድ ግን ምንም መልስ ሊሰጠው አልቻለም እና አብዛኛውን ኃላፊነት መንግስት ይወስዳል ባይ ነኝ።
ዶክተር ኢታና በጣም አመሰግናለሁ አስተያየት። ነገር ግን እንግዲህ ኢትዮጵያ በለውጥ ካሄደች ያለፈውን አንድ አመትና የምርጫ ቦርድ በአዲስ መልክ የምርጫ ቦርድ ራሱ እየተዋቀረ ነበረ መልስ ለመስጠት ማለት ነው። ሲዳማ ላቀረበው ጥያቄ አፋጣኝ መልስ ለመስጠት ጠቅላይ ሚኒስትሩም ቢሆኑ ህገ መንግስቱን ጠቅሰው ነው እንዲቆይ እንጂ ህዝበ ውሳኔው እንዲዘገይ የጠየቁት እንጂ ይቀራል አላሉም። ዶክተር አስናቀ ከፋለ እዚህ ላይ የሚጨምሩት አለ?
እኔ ብለው ምንድነው የዚህ ጥያቄው የዞን ምክር ቤት ከዚህ በፊትም ቀርቧል። የሲዳማ ክልል 1997 ምርጫ በኋላ በዞን ምክር ቤት የሬፈረንደም ጥያቄ ቀርቦ ወደ ፌዴሬሽን ምክር ቤት አምርቶ እዛ የኢህአዴግ ውስጥ የተደረገው በኢህአዴግ ውስጥ የተጀመረ መሰረት ያ ነገር ቀርቷል። እንግዲህ የቆየ ነው ጉዳዩ ለረጅም ጊዜ አብተሪታናም ቅድም እንዳነሱ የቆየ ጥያቄ ነው። አሁን በዚህ በአንድ አመት ውስጥ እንግዲህ ሀገራችን ብዙ ነገር እያስተናገደች ነው ያለው። ለውጥ አለ። ከለውጥኛ ግታ አንዱ የተደረገ ነገር ምንድን ነው? እነዚህ ቁልፍ የሆኑ የዲሞክራሲ ተቋማት የሚባሉትን እንደምን ምርጫ ቦርድ፣ የሰብአዊ ኮሚሽን፣ ሌሎችንም እንደ አዲስ የማደራጀት ሂደት ውስጥ ነው የተገባው እና ምርጫ ቦርድ ፌዴራሊስቱ ይህን ጉዳይ ከዚህ የፈተነ ሁኔታ ለማድረግ ይችል ነበረ ለማለት ትንሽ የሚያፈጋ ይመስለኛል። ምርጫ ቦርድ ራሱ የተሟላው ትምህርቱ ጥሩ ጊዜ ተመስቱ ነው አባላቶች የተሟልተው የተሾሙ አዋጆችንም የማርቀቅና የምርጫ ቦርድን የሰራባቸውን አዋጆችን እንደ አዲስ የማውጣት ሂደት ራሱ ቅርብ ጊዜ ነው እየተካሄደ ያለ። አሁን ሀገሪቱ ያለችበት የለውጥ ሂደት ፈጣን ነው፣ በጣም ፈጣን ነው። ብዙ አይነት የሲዳማ ብቻ ሳይሆን በተለያዩ አቅጣጫዎች ብዙ ጊዜ የተረኙ ጥያቄዎች ይነሳሉ። እነዚህ ጥያቄዎችን የሚያነሱ ክፍሎች በአስቸኳይ መልስ ይፈልጋሉ። የመንግስት ደግሞ እነዚህን ጥያቄዎች የመፍታት እና እነዚህን ጥያቄዎች የመመለስ የተለያዩ ብዙ ስራዎች የተለያዩ ነገሮች በመኖራቸው ያን ያህል የተሟላ አደረጃጀት ኖሮ እነዚህን ጥያቄዎች ለመመለስ የተሄደበት ሁኔታ አስቸጋሪ ይመስለኛል። አንዱ ማየት የሚገባን አይቲን ሰፋ አድርገን ብንመለከተው ከዚህ በፊት እንደዚህ አይነት ጥያቄዎች የሚታዩት በኢህአዴግ ውስጥ ነው። ራሱ ኢህአዴግ ነው ቁልፍ ውሳኔ ከሰጠ በኋላ ሌሎቹ ተቋማት በዛ መሰረት ነው የሚፈጽሙት የነበረው እና አሁን እንግዲህ ኢህአዴግ ራሱን ውስጡ በመዳከሙ አሁን ዛሬ ራሱ የመግለጫ ምርጫ ቦርድ ሰጥተው በሄዴን ማዕከነ ኮሚቴ ተጀመረ ስብሰባ ካደረገ በኋላ እና አቅጣጫ ከሰጠ በኋላ ነው። እነዚህ ሂደቶች አሉ። እንግዲህ የሲዳማን ስንመለከተው የህገ መንግስቱ መሰረት ሰፋ ያለ የህዝብ ድጋፍም ያለ እንቅስቃሴ ነው። የጊዜ ዛሬ ይሁን ከአምስት ወር በኋላ ይሁን የሚል ጊዜ መቼ ነው እንጂ ሂደቱ እየቀጠለ ነው ያለ ትልል መሆኑ የሚቀር ነገር አይመስለኝም። በዚህ ጊዜ የሰው ህይወት መጥፋቱ አሳንሰው የጠፋ ማለት በጣም ብዙ ሰው ነው፣ ብዙ ሰው ቆስሏል ማለት ነው። የመንግስት ንብረት ራሱ የህዝቡ ንብረት ነው የሚሆነው። ተቃጠሉ፣ ሌሎች ቤቶች፣ መኖሪያ ቤቶችን ተቃጥለዋል፣ ብዙ ጉዳት ደርሷል ነው የሚባለው። እና ይህ በጣም የሚያሳዝን ነው። ለሚያዘች ለቤተሰቦቻቸው እጅግ መሪ የሆነ ሀገር ነው የሚሆነው። መረጋጋትና ይህ ነገር እዚህ የሚኖሩ ሰዎችን ለቆም ብለው አስበው ወደ መረጋጋት ሲሄድ የክልሉ ጥያቄ በአሰራሩ ሂደት ተከትሎ ነጻ ወርድ አምስት ወር ነው ያለው። እንግዲህ በአምስት ወር ውስጥ በሚያዘጋጀው የውሳኔ መሰረት ነገሮቹ የሚያልቁ ይመስለኛል። እና እንግዲህ አመራሮችን ይህንን ግንዛቤ ወስደው እዚህ ወደ ማረጋጋት ሲገቡ የተሻለ ነው ለማለት ነው።
አድማጮች፣ ውይይቱ አላበቃም፣ በነገው ምሽት በስፋት ይቀጥላል። አሁን የማጠቃለያ ዜናውን ከአዲስ አበባ